በመጀመሪያ አቶ ታደሰ ንጋቱ ለጊዜውና ለትብብሮ እናመሰግናለን። አስቀድመው ግን ስለ ሙያውና ስራው ቢነግሩን።
አጋለች እኔም አንቺንምና ባልደረቦችሽን ቪኦኤን ከልብ አመሰግናለሁ። አሁን ለሰጣችሁኝ እድል ብቻ ሳይሆን ለዘመናት የኢትዮጵያን ሕዝብ ትምህርትና ጥሩ ጥሩ ዜናዎች ስታካፍሉ መቆየታችሁ ምስጋና ይድረሳችሁ። ለሰጠሽኝ እድል በጣም አመሰግናለሁ።
እሺ፣ እግዜር ይስጥልኝ።
ሙያዬ እንግዲህ ማቴሪያል ሳይንስ ነው ያጠናሁት። የምሰራውን በዛ ነው። አሁን እንግዲህ ወደ 33 አመት አካባቢ ነው በምርት ምርምርና ማዳበር ላይ ነው። እናንተ እንኳን ፈረንጅኛ እንዲቀላቀል ቪኦኤ ውስጥ አትወዱም፣ ግን ሪሰርች ኤንድ ፕሮደክት ዴቨሎፕመንት ይሉታል። እዚህ ማቴሪያል ሳይንስ እንግዲህ በተራራ ነገር ድንጋይ ለምን ድንጋይ ሆነ፣ ብረት ለምን ብረት ሆነ፣ ፕላስቲክ ወይም ፕላስቲክ ለምን ፕላስቲክ ሆነ የሚለውን ጥያቄ ከስር ከአቶም እና ከሞሌኩል ጀምሮ የሞሌኩሎች ወይ አቶሞች አወቃቀር እያጠና በዛ መሰረት ህብረተሰብ የሚፈልጋቸውን ቁሳቁሶች ማምረት እና ለገበያ ማቅረብ ነው። እንግዲህ በዛ ለተሰማሩ ኢንዱስትሪዎች የሚያገለግለው ማለት ነው። ያ የተውጣጣው ከፊዚክስ ከኬሚስትሪ አሁን ደግሞ ባዮሎጂን የተቀላቀለበት ነው እና ብዙ ነገሮችን የሚነካካ ሳይንስ እና ኢንጂነሪንግ ነው። ያ በዛ በኩል ነው የሚሰራው ማለት ነው።
የት መስሪያ ቤት ነው የሚሰሩት?
ለብዙ ጊዜ 3M የሚባል ኩባንያ ነው። ከተለያዩ ነገሮች ይታወቃል። ወደ 50,000 አካባቢ የተለያዩ እንትኖች የሚያደርግ ትልቅ ካምፓኒ ነው። ወደ 100,000 ሰዎች እና የተለያዩ ክፍለ ዓለሞች የሚንቀሳቀስ ድርጅት ነው።
አሁን ወደ መጽሐፎ እንሂድና እንግዲህ ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ ታትሞ የወጣው መጽሐፎ ቴክኖሎጂ በየደረጃው በሰው ልጅ ታሪክ አዎንታዊ ለውጥ በማምጣት ረገድ ወሳኝ ሚና እንዳለው በሰፊው ዘርዝሮ ስለ ኢትዮጵያ ቴክኖሎጂን ሰፋ አድርጎ ያብራራልና እናተኩሮ በኢትዮጵያ ላይ ነው። ግን አሁን ቴክኖሎጂ በሰው ልጅ እድገት ላይ ስለነበረው ሚና ብንጀምርና እሱን ቢያብራሩልን።
ቴክኖሎጂ ሰዎች የሚሰሩት ስራ ነው እና ህብረተሰብ ውስጥ የሚካሄድ ነው። ህብረተሰብ ደግሞ እንደ ህብረተሰብ ራሱን ሲያሰባስብ ስራ ክፍፍል ይኖረዋል። አንድ ህዝብ እንደ ሀገር እንዲያድግ ኦፍኮርስ ደህና አስተዳደር ወይም አስተዳደር ያስፈልገዋል። ከዛ ደግሞ እነዚህ አስተዳደር ውስጥ ያሉ ሰዎች ሆኑ ሌሎች ጤናማ እና እውቀት ያላቸው መሆን ያለባቸው ማለትም ትምህርት ያስፈልጋል ማለት ነው። ጤናም ያስፈልጋል ማለት ነው። ትምህርትና ጤና ደግሞ እንዲኖር ምግብ እና ኢኮኖሚ ያስፈልጋል። ይሄ ደግሞ ሊሆን የሚችለው ከመሰረቱ ሲመረት ነው። ለማምረት ደግሞ ማለትም ኢኮኖሚውን ለማንቀሳቀስ ቴክኖሎጂ ያስፈልጋል። ህብረተሰብን ህብረተሰብ የሚያደርገው ስራ ነው ብለናል። ስራ ደግሞ በቴክኖሎጂ ነው የሚደገፈው። ድሮ ፍሬ ለቃቢው ታዳኙ ስርዓት እንድንወጣና እንደ ህብረተሰብ እንድንሰፍር ትልቁ እርምጃ ያው ወደ እርሻው መሄዱ ነው። ከእርሻ በፊት ግን ሰዎች ለብዙ መቶ ሺህ ዓመታት ሲወድቁ ሲነሱ ከትንንሽ ሹል ድንጋዮች ጀምሮ እንጨት ከመጥረብ በኋላም እንስሳትን አግኝተው ጭቃን በማቃጠል ሸክላ እየሰሩ በሸክላው ተጠቅመው እንትን ሲሉ እንደዛው ደግሞ እያሉ እዛው እሳቱ አካባቢ ብረት ወይም ደግሞ እንደ ሸክላው የማይፈረከስ ቁስ አካል ሲያዩ ይሄ ደግሞ ምንድን ነው በሚል ብረትንም አግኝተው ከዛ እንደምታስታውሽው የነሐስ ዘመን የብረት ዘመን እየተባለ ሰዎች የተለያዩ መሳሪያዎችን በተለያዩ ንጥረ ነገሮች እየሰሩ ግብርናና ከብት ማርባትን ይለመዳል። ይሄም እንግዲህ ቴክኖሎጂ ነው። እነዛ እንግዲህ ወደ ከተማ አመጡን። ከተማ ደግሞ በርካታ ሰው ሲኖር ስለ ተፈጥሮ መመርመር፣ ስለ ሳይንስ፣ ስለ ጨረቃ፣ ስለ ህይወት ትርጉም ሁሉ እንትን ያሉት ሰው እየከተመ ከመጣ ወዲህ ነው። ቴክኖሎጂ ለህብረተሰብ በጣም ወሳኝ ነው የሚባለውም ለህብረተሰብ አስፈላጊ የሆኑ ነገሮችን ከማዘጋጀት አኳያ ነው።
በሌላ በኩል ደግሞ እንግዲህ መርከቦችን የመሳሰሉ በተደነ ባህር ላይ ጉዞ የሰጠው የቴክኖሎጂ ውጤት ጥንግዛትና ባርነት እንዳስከተለ መጽሐፎ ያስረዳልና እስቲ ስለዚህ ጉዳይ ያብራሩልን።
ለነገሩ ቴክኖሎጂ መጀመሪያ ስር የሰደደው ወደ ደቡብ ነው፣ ወደ አፍሪካ፣ ወደ ቻይና፣ ህንድ፣ ትልልቅ ወንዞች የነበሩበት አካባቢ። ያው አሩዱም አባይ አስተዋጽኦ አለው ለግብጽ። እንደዛ እያለ ያው ወደ አውሮፓ ተላለፍና አውሮፓኖች ደግሞ በነበረው የመሬታቸውም ልማትና አስተዳደራቸው ከሞላ ጎደል ስቴብል መሆን ቴክኖሎጂን ጥቅም እንዲረዱና እንዲያስፋፉ ረድቷቸዋል።
የነ ቻይናንና የነ መሶፖታሚያን አንስተዋል። እና በዛን ጊዜ የቴክኖሎጂው ይዘት ምን ነበረ? ምን ይመስል ነበረ? ከአውሮፓ በፊት በእነሱ አካባቢ ነው የጀመረው ብለዋል አሁን ሲጠቅሱና፣ ምን ይዘት ነበረው?
ቴክኖሎጂ ዓለም አቀፍ ነው። በዛን ጊዜም ቢሆን እንግዲህ በንግድ በምን ሰዎች ኢንፎርሜሽን እየተለዋወጡ ቴክኖሎጂም እየተለዋወጡ አንዱ ማያውቀው ሌላው እያወቀ፣ አሁን ለምሳሌ ቻይናዎች የሚታወቁት ባሩድ ቴክኖሎጂ ነው። አረቦቹም ግብርናንም ጀምረው በሂሳብ በተለያየ ምሳሌ የህዋን በማጥናት አመታዊ ጊዜዎችን በመከፋፈል እነሱም አስተዋጽኦ ያደረጉት አሉ። እንግዲህ ቴክኖሎጂ በመሰረቱ አንዱ በአንዱ ላይ የተገነባባ የሚያድግ ነው እና በዛን ጊዜ የነበሩ ቻይናም ሆነ ሜሶፖታሚያ ወይም ግብጽ የነበሩ ቴክኖሎጂዎች ያደጉ አይደሉም፣ ግን በጊዜው የነበረውን ችግር እየፈቱ እየሄዱ ያሉ ነበሩ። በኋላ እንግዲህ በንፋስ እና በውሃ ኃይል የሚንቀሳቀሱ ሞተሮች እየመጡ ሲሄዱ፣ ግብርናው እየተስፋፋና ህብረተሰቡ ከበቂው በላይ እያመረተ ሲመጣ፣ በሂደት ውስጥ እንግዲህ አሁን እንደዚህ እያሳጠርን የምናወራው ብዙ መቶ እና የሺዎች ዓመት እንግዲህ መርከብ ገና ከነ ግሪክ ጊዜ ሁሉ ጀምሮ የነበረ እንትን ነው። በዛ ላይ ግን እየተሻሻለ ይመጣና ወደ 14ኛው ክፍለ ዘመን እነ ፖርቱጋል ይወስዱታል። ሶስት ትልልቅ ቴክኖሎጂዎች ናቸው ለኮሎኒያሊዝም ምቹ ሁኔታን የፈጠሩት። አንዱ መርከብ ነው፣ አንደኛው ጠመንጃ ነው፣ ሶስተኛው ክኒን ነው። ክኒን በጣም አስፈላጊ የነበረው ከዛ በፊት ብዙ አውሮፓውያኖች ወደ አፍሪካ እየሄዱ ብዙ ጥረት ያደርጉ ነበር፣ በሚሽነሪም በምንም አፍሪካንት ለማድረግ እና ብዙዎቻቸው እየሞቱ የማይመለሱበት ሁኔታ ነበር እና ያንን የተገነዘቡ ተመራማሪዎች የተሻለ እና ወባን የሚቋቋም በማድረግ እነዛ ናቸው ሶስት ቴክኖሎጂዎች። በኋላ ወደ 17ኛው ክፍለ ዘመን ለተደረገው ዓለምን መቀራመት እና ከዛም በኋላ ለተነበሩ ተከታታይ ውድድሮች እና ገዢዎቹም ማለ የነበሩ ፉክክሮችንም ማለት ነው ያስፋፉት ቴክኖሎጂ ነው እና ይሄ የመሸናነፉን ጉዳይ የተሻለ መርከብ ያለው የተሻለ ጠመንጃ ያለው ነው በአውሮፓውን መካከል አሸናፊነትን እያያዘ መጣው። እንግዲህ ቴክኖሎጂ ቅድም ስትከፍችው በበጎ ነው ተብሏል። በአብዛኛውም እርግጥ በበጎ ነው፣ ግን ደግሞ ቴክኖሎጂ ያው መሳሪያ ነው። ዞሮ ዞሮ ሰዎች ይሰሩታል፣ የሚፈልጉትን ሊያደርጉበት ነው የሚሰሩት እና ለክፉ ነገርም ሊውል ይችላል ማለት ነው። እንዳየነው በኮሎኒያሊዝም ጊዜም አሁንም የተሻለ ቴክኖሎጂ ያላቸው ሌሎችም ላይ ተጽዕኖ እያደረጉ ነው እና ቴክኖሎጂ እንግዲህ ኃያልነቱ ይሄ ነው።
ለኢንዱስትሪ አብዮት መከሰትም ምክንያት እንደሆነ መጽሐፉ ያብራራል። እንግዲህ
በትክክል እንዳውም የኢንዱስትሪ አብዮት ቀደም ይላል። ከዛ በፊት ግን የሳይንስ አብዮትም የሚባል ነበር፣ ሬኔሳንስም ነበሩ። እነዚህ እንግዲህ በህብረተሰቡ ላይ የአስተሳሰብ ለውጥ ለማምጣት፣ ለማደግ፣ ለመሻሻል እንዳውም የግሪክና የሮማ ሲቪላይዜሽን መሀል ብዙ ተጽዕኖ ተደርጎ ይሄ የዳርክ ኤጅ የሚባል ሁኔታ የመጣበት ነበር እና እነ ሬኔሳንስ እና ሳይንስ አብዮት ይሄንን የሰውን ስነ ልቦና ፈልቅቀው ብርሃን እንዳይ በማድረጋቸው፣ ከዛ ደግሞ ቴክኖሎጂን በየደረጃው እያደገ መጥቶ እነዚህ በየቦታው ትንሽ የጎጆ ኢንዱስትሪ እያለ አሁን የምናውቃቸው ነበሩ ከኢንዱስትሪ አብዮቱ በፊት። በኋላ ግን የአስተሳሰብ ለውጥ የጎጆ ኢንዱስትሪ ባለቤቶች አሁን ለምሳሌ የጨርቅ ስራን ብናይ አንድ ወገን ጥጥ ይፈትላል፣ አንድ ወገን ከህንድና ከግብጽ ጥጥ ያስመጣል፣ አንድ ወገን የተፈተለውን ጥጥ ያደራል፣ ሌላ ወገን ይሸምናል። እንደዛ እያለ ነበረ ስራው ተበታትኖ በየቦታው ሲካሄድ የነበረው። የኢንዱስትሪያል ሪቮሉሽን ያደረገው እነዚህን ሁሉ በአንድ ማምጣትና በአንድ ቁጥጥር ስር ማዋል ነው። በእንፋሎት የሚንቀሳቀስ ኢንጂን መፈጠሩ አንዱ ትልቁ ቴክኖሎጂ ምርታ ነበር። ከዛ ደግሞ የድንጋይ ከሰል ራሱ ትልቅ የኃይል ምንጭ መሆኑ መታወቁ ሌላው መሰረት ነበር ለኢንዱስትሪያል አብዮት። ሶስተኛው ደግሞ ብረትን ማጥናት መቻል። ብረት ለሺ ዓመታት ታወቀ እና የተሰራበት የነበረ ነበር። በኋላ ግን ያው ስቲል የሚባለው በጣም ጠንካራና ክብደት የሚሸከም ብዙ የሚለመጥ ሳይሰበር እንትን እንድል አይነት ሆነ። እነዚህ ሶስቱ አንድ ጋር ተገናኝተው ከሰው አስተሳሰብ የመሻሻል የቴክኖሎጂን ጉልበት በማወቅ የተሻለ ህይወት ይመጣል የሚል አይነት እንትንም በህብረተሰቡ አስተሳሰብ ውስጥ ገናና የሆነ በመምጣቱ ኢንዱስትሪ አብዮት እንዲቀጣጠል ረዳ ማለት ነው። በዚህ እየተሳካላቸው በመምጣቱ ዓለምን ለመቆጣጠር የመወዳደሩንም እንትን አጣጣፉትና ቀደም ወዳልሽው ወደ ኮሎኒያሊዝም ልመጣ ነው። መሰረቱ ቴክኖሎጂ መሆኑን ለማሳየት ማለት ነው እና ኢንዱስትሪ አብዮት ውስጥ ከፍተኛ ድርሻ የነበራቸው እንግሊዝና ፈረንሳይ ነበሩ። በዛ ጉልበትም ነበር ዓለምን ለመቆጣጠር ሲፎካከሩ የነበሩት። ያደጉና ያላደጉ ሀገሮች ተባብለን የምንከፋፍለው መሰረቱ ቴክኖሎጂ ነው።
አሁን እንግዲህ ወደ ኢትዮጵያ ስናመራ ደግሞ ኢትዮጵያውያን በእንስሳት የማረስ ቴክኖሎጂ የጀመሩት ከ6000 ዓመታት በፊት በመሆኑ ለአክሱም ስልጣኔ መሰረት ሆነዋል ይላል መጽሐፎ። እና እስቲ ስለዚህ ጉዳይ ቢያብራሩልን።
አንድ የምንኮራበት ኢትዮጵያውያን ታሪክ ካሉን ታሪኮች አንዱ አክሱም ነው እና አክሱም ዛሬ 3000 ዓመት ነው ገናና የነበረችው የምንል ከሆነ እሱ ደግሞ የተረጋገጠ ነው። እንደሚታወቀው እንግዲህ የግብርና አብዮት ተካሄደ የሚባለው የዛሬ 10 እና 15 ሺህ ዓመት ገደማ ነው። በመቶ ሺዎች በሚሊዮንም ባይሆን በመቶ ሺዎች የሚቆጠሩ ሰዎች መከተም አለባቸው። ያንን ሁሉ ህዝብ ነዋሪ መመዝገብ የሚችል ቴክኖሎጂ፣ የግብርና ቴክኖሎጂ መኖር ነበረበት። በበሬ ማረስም ለአካባቢው ህዝብ ያስተማረ ህዝብ ነው የኢትዮጵያ ህዝብ የሚል ታሪክ አለ።
ከዛ ጋር ተያይዞ እንግዲህ በዛ በአክሱም ስልጣኔ ዘመን ምን አይነት ቴክኖሎጂ ነበረ?
አክሱም ራሱ ሀውልቱ ቢታይ የሴራሚክ ቴክኖሎጂ ነው። ያንን ያህል ሴራሚክ በዛ መልክ ቀርጸው ካለበት ወስዶ ቅርጽ ሰጥቶ እንትን ማድረግ አሁንም ቢሆን የሚደነቅ ችሎታ ነው፣ ቴክኖሎጂ ነው። በብረታ ብረት በኩልም እንደዚሁ አሁንም የአንትሮፖሎጂ አጥኚዎች የሚመሰክሩላቸው ከብረት የተሰሩ ብዙ የቤት እቃዎችም እና የጌጣጌጦችም እንዳሉ ይነገራል። ከዛም በላይ ብርና ወርቅ መዳብ በሰፊ እየተሰራባቸው የነበሩ እና እንዲያውም ወርቅ የመነገጃ እንደ ብር ከረንሲ ያኔ እንግዲህ ከረንሲ ራሱ እንዳሁኑ አሁን እንደምናውቀው የተለመደ አይደለም። ለአካባቢው ዓለም ካስተዋወቀች ሀገሮች አንዱ ነች። በወርቅ ነበር መሸጥ መለወጥ የሚቻለው። ሌላው እንግዲህ በንግዱም በኩል ትልቅ ድርሻ እንደነበረ ነው የሚነገረው። ኢትዮጵያ ከነበሩት 4 ሀያላን ሀገራት በዛ ጊዜ ማለት ነው አንዷ እንደነበረች ይነገራል። እና ይሄ እንግዲህ ያው በዛም ጊዜም ቢሆን ቴክኖሎጂ ነው ማወዳደሪያው ማለት ነው። ማንንም ሀገር ቅድም እንዳልኩት ነው ከፍ ወይ ዝቅ የሚያደርገው ቴክኖሎጂ የደረሰበት የእድገት ደረጃ ስለሆነ ዝቅተኛ የእድገት ደረጃ ነበራት ማለት ነው ኢትዮጵያ በቴክኖሎጂ በኩል።
የአሁኑ ኢትዮጵያስ በቴክኖሎጂ ደረጃ በምን ቦታ ላይ ያስቀምጧታል?
ከዓለም አስተላለፍ አኳያ ነው በተለይ አሁን ባለንበት ደረጃ አንዱ ሌላውን ማወዳደር የሚቻለው ከአንድ መስፈርት ነው። ሁሉም የዓለም ሕዝብ በአንድ መስፈርት ነው የሚታየው እና እንደ ህዝብ ያለንበት ደረጃ አሁንም ዝቅተኛ ነው። ሁለት ሶስት አመት አካባቢ ለመሄድ እድል ነበረኝ እና የዛሬ 40 አመት ገደማ ነው የወጣሁት። ዘመዶቼ ወላጆቼ እኔም ጭምር ስናርስ የነበረው በበሬ ነው። አሁንም በበሬ ነው አብዛኛው ህዝብ እያረሰ ያለው፣ ማጨጃውም ማጭድ ነው። እና ይሄንን ስናይ በቴክኖሎጂ በኩል ይሄ ነው የምለው እድገት አላየሁም። አንዳንድ ከተማዎች ኦፍኮርስ ትንሽ የተለያዩ ነገሮች ይታያል። መንገዶቹ ሰፋ ብለዋል፣ ህንፃዎች ረዘም ረዘም ይላሉ። እንደ ቴክኖሎጂ አጥኚ ህብረተሰቡ በቴክኖሎጂ አድጓል ብዬ የምለው ነገር የለም። አላደገም ብሎ ግፍን አድርጎ መናገር ትክክል ወይም ሳይንሳዊ ስለማይሆን በጠቅላላው በወፍ በረር ሳየው ብዙም ለውጥ የለም።
ይህን ሁኔታ ለመለወጥ ምን መደረግ አለበት ይላሉ? እንዴት ነው ኢትዮጵያ ውስጥ ቴክኖሎጂ ሊያድግ የሚችለው?
ጥሩ ጥያቄ ነው። ዋናው እንድጽፍ የገፋፋኝ ይህን ጥያቄ መልስ ፍለጋ ነው። ለምሳሌ ቅድም የኢንዱስትሪያል አብዮትን ስናነሳ ያላልኩት ነገር ብዙ ነገሮች መሟላት አለባቸው። የህግ የበላይነትም አስፈላጊ ነው። ምክንያቱም ባለ ሀብት ሀብቴ የኔ ነው ብሎ ኢንቨስት እንዲያደርግ እና ካፒታልም ባንኮችም ምኖችም እነዚህ አብረው መተባበር አብረው እጅ ለእጅ ተያይዘው መሄድ አለባቸው እና ኢትዮጵያም እንግዲህ አንድ እንደዛ አይነት ሁኔታ መፈጠር አለበት። ሌላው በሁለት በኩል ነው ማየው። መንግስትም ማድረግ ያለበት አለ፣ ህዝብም ማድረግ ያለበት አለ። ቴክኖሎጂ በመሰረት የሚያድገው አንዱ በሌላው ላይ እየተደራረበ ነው። ለምሳሌ አሁን አረቄ በሀገራችንም ሆነ በየትኛውም ደረጃ ያደገ ቴክኖሎጂ ብዙ ነገሮች መገናኘት እና መያያዝ አለባቸው። ለምሳሌ ከመፍጨት፣ ከማብኳት፣ ከማቀላቀል መፍጨት ቴክኖሎጂ አንዱ ነው። የተፈጨውን ማብኳት እና ፈርመንት ማድረግ ያስፈልጋል። ከዛ ማጣራት፣ ይሄ እንግዲህ ሙቀትን መቆጣጠር ያስፈልጋል። ሲያስፈልግ ማሞቅ ወይም መቀዝቀዝ ሲያስፈልግም ማቀዝቀዝ መመጣጠን አለበት እና እኛ ሴት ያንን አረቄ የሚያወጡ ሰው በአንድ በኩል እሳቱን ሞቅ ያደረጉታል ሲያስፈልግ፣ በሌላ በኩል ወደ ኮዳው ጋር ሄዱና ውሃ ጨመር ያደረጉና ቴምፔቸሩ እንትን እንዲል፣ ምክንያቱም የተነነው ከመቃው ሄዶ ኮዳ ውስጥ መቀዝቀዝ አለበት፣ አለዛ የተነነው ተመልሶ እንትን ውስጥ ይገባል። እና ይሄ ትልቅ ጥበብ ነው። ሸክላውን ለመስራት መጥመቂያውን ሸክላ ማለት ነው፣ አንድ ራስን የቻለ ቴክኖሎጂ ነው። ስፌት ያስፈልጋል። በእኛ ሀገር እህሉን ለመያዝ የተፈጨውንም ሆነ ያልተፈጨውን ቴክኖሎጂዎች ተያይዘው ነው ሌላ የሚቀጥለውን እንትን ማድረግ የምንችለው። አሁን እዚህ ሀገር ብናይ አረቄን ለጉልበት ይጠቀሙበታል፣ መኪና ለመንዳት ፖሊኤትሊን የሚባል ፕላስቲክ ይሰሩበታል።
ቴክኖሎጂ የብዙ የተሳሰሩ ነገሮች ውጤት ነው ለማለት ነው። እንግዲህ
አንዱ በአንዱ ላይ ነው እንትን የሚለው እና መሰረቱ አለን። ኦሮ ሆላንድ የሚባል አንትሮፖሎጂስት ነው ከፋ ሄዶ ስለ አንትሮፖሎጂ ሲያጠና ከሚያጠናው ነገር ውስጥ ዲንካ ሰዎች ከፋ ያሉ ሰዎች ማለት ነው መሬት ውስጥ ብረትን አቅልጠው ለቢላዋ ለማረሻ ሲጠቀሙ ይዘግባል። አሁን እኛ ኢትዮጵያ የሚሰራ አይመስለንም ግን ከሁለት ሺህ ዓመት በላይ ጀምሮ ያው ቀደም ስለ አክሱም አውርተናል። አሁንም ሰዎች ከመሬት ብረት እያቀለጡ እየተጠቀሙ ነው ያሉት። ያ ቴክኖሎጂም አለ ማለት ነው። ከዛው ህብረተሰቡ እንዴት ብረትን አውጥቶልትን እንደም በማስተማር ከሳይንሱ ጋር አቀላቅለው የህብረተሰቡን ኑሮ ማሻሻል ይቻላል ማለት ነው።
ሰዎች በየብቃታቸው በየችሎታቸው እንዲፈጥሩና እንዲያሰልቁ እድል የመስጠት ጉዳይ ነው እንግዲህ የሚገኛሉት።
በቃ ቁልፉ እሱ ነው። ይሄ የህብረተሰብ ችሎታውን ያለ ስጋት ስራ ላይ የሚያውልበት ሁኔታ ቢፈጠር፣ ህግ ቢከበር፣ ሰዎች አምርተው ምርቱ የኔ ነው የሚለው በአእምሯቸው ቢቀረጽ፣ በቂ ቴክኖሎጂ ኦልሬዲ አለ። በሺህ ዓመታት ውስጥ ሰዎቻችን ያካበቷቸው እንትኖች አሉ። ያንን እየቆፈሩ እያወጡ እንትን ማድረግ ነው። ሌላ ደግሞ ያው የውጭም ቴክኖሎጂ አለ። አሁን በኢንተርኔት ዘመን ነው ያለ ነው። መጽሐፉ ሞልቷል፣ ኢንተርኔቱ አለ። ሰው ልጆች ቸር እየሆኑ ነው የመጡት። ኢንፎርሜሽናቸውን እውቀታቸውን በቀላሉ የሚከፋፈሉበት ደረጃ ነው ያለው። መምከር አለብን፣ መነጋገር አለብን። ልክ እንደዚሁ አሁን እንደተደረገው ቪኦኤ እንደሚያደርገው ማለት ነው። በዚህ ዙሪያ ብዙ ሰዎች እንዲወያዩ እንዲመክሩ ማድረግ ነው። ችሎታ ያላቸው ሰዎችም አሉ።
ውይይታችን ወደ ማጠቃለል ነን እና እስካሁን ያልተነሳ ለመናገር የሚፈልጉት ነገር ካለ?
የቴክኖሎጂን ኃያልነት ሁላችንም መረዳት አለብን። በተለይ በዛ እድል ለመሰልጠንና ለመስራት ያሉ ሰዎች ኃላፊነት ነው። ኃይሉ በእጃችን ነው ያለው። ይሄ ማወቅ እና መተግበር የምንችልበትን ሁኔታ መፍጠር አለብን። በጣም ድርጅት በሆነ መንገድ ነው አሁን ያቀረብኩት። ብዙ ዝርዝር ነገሮች አሉ። ስለ ቴክኖሎጂ በመጠኑ እንዲሆን ማወቅ ለሚፈልግ
ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ ያቀረቡት መጽሐፎ በአጠቃላይ የቴክኖሎጂ አመጣጥንና የኢትዮጵያን የቴክኖሎጂ ይዘት በእነ አክሱም ሥርወ መንግስት ከዛም በፊት የነበረው አሁን ደግሞ በኢትዮጵያ ያለበት ደረጃ በዝርዝር ያቀርባል። በዛም ላይ ስለ ብረት እንዴት ከመሬት ወጥቶ ከአፈር ተለያይቶ እንዴት እንደሚቀርብ፣ ሌሎችም ስለ ጎተራዎች በሰፊው በዝርዝር ያቀርባል እና አቶ ታደሰ ንጋቱ ለሰጡን ማብራሪያ ስላበረከቱት መጽሐፍ እናመሰግናለን።
ለተሰጠኝ እድል እጅግ አመሰግናለሁ። ተመልሰን በዚህ አርዕስት እንድንወያይ እንድንመክር አበረታታለሁ። አመሰግናለሁ በጣም።
እሺ፣ እግዜር ይስጥልን።